የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን ያክብሮት ሰላምታችንን እያስቀደም የዛሬ ነሐሴ 6 ቀን 2010 ዓ.ም ምረት ወይንም እንደ አውሮፓውያን አቆጣጠር የኦገስት 12 2018 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ይደመጣል። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ከአንድ ታዋቂ እንግዳ ጋር ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
I'm gonna make you mine.
ወያኔ ግር ተተኪው ኢትዮጵያዊነት ወይስ የወያኔ ምስል? በአገራችን ኢትዮጵያ ላለፉት 40 ዓመታት ያህል አዲሱ ትውልድ እንዲጋት የተደረገው የፈጠራ ድርሳንን ነው። አገዛዙም ሆነ አገዛዙን እንቃወማለን የሚሉት የጋራ ባህሪያቸው አሰልቺው የቅጥፈት ፕሮፖጋንዳቸው ነው። ዛሬ ካለንበት ክፍለ ዘመን መባቻ ጀምሮ በጉልበተኛ ስርዓት ይጭካኔ መዳፍ ሆነን በግላዊ ጥቅመኝነት እየተናዱ የመጡ የባህልና የሞራል ሴቶች ትውልዱን ዛሬ ለደረሰበት አስከፊ ማህበራዊ ቀውስ ዳርጎታል። እናም መሰረታዊ ጉዳይ ፍትህ የተጨፈለቀበትን የጥላቻ የተሰበከበትን ጎጠኝነት ጡዞ ወደ ሰማይ የተሰቀለበት ለብዙሃን የዋይታ መድረክ በሆነቸዋ የትኛውንም ተግዳሮት በጠበንጃ አይን መመልከት በተለመደበት ከፋፋዮች በሚታጀቡበት ክህደትና ውሸት በሚንቆላጠጥበት ሀገር እንዴት ስለ ርትዕ ልዕልና የአገር ሉዓላዊነትና የሕዝብ አንድነት ስንል ወደፊት መራመድ እንችላለን የሚለው ጉዳይ የዘመናችን ተግዳሮት ነው። በርግጥ የከፋፋዮችን ቅርጽ አፈራርሰን ሀገሪቷን ለማሰምበት አድካሚ መንገድ መጓዝ እንዳለብን የአገራችን ምስቅልቅል ሁኔታ ያሳየናል። ከሁሉ በላይ ግን ጎጠኞች ባዘጋጁልን የጎሳ ጉድጓዶች ውስጥ እየሮጥን መወሸቁን ካላቆምን በአገር ማውደሙ ተግባር ላይ ተባባሪ ያደርገናል። ኢትዮጵያ የልጆቿን መበታተንና አለመደማመጥ ያሰፈነው የገዢዎቻችን ክፋት ብቻ ሳይሆን ለዘመናት የኢትዮጵያን ሉዓላዊነትና ህልውና ሲቀናቀኑ የነበሩት የጸረ ኢትዮጵያ መንግስታትና ቡድኖች ዛሬ ለምንገኝበት ምስቅልቅል ሁኔታ ቀጥተኛ አስተዋጽኦ አድርጓል። የኢትዮጵያን የግዛት አንድነት የህዝቧን አንድነት ሲጋፉ የቆዩ ኃይሎች ሻቢያ፣ ወያኔ፣ ኦነግና ያቀሩትም ለጸረ ኢትዮጵያዊነት ተግባር አገር ለማመስ ብሔራዊ ውድቀት እንዲሰፍን የታሪክ ክፍተት እንዲከሰት የጋራ አገራችን ከትልቅ እንቆቅልሽ ውስጥ እንዲወድቅ ወደማይታወቅና ሂደቱ ወደ አለየለት አቅጣጫ እንድንባክን አገልግሎት እንደሰጡ በማሰማራት የኢትዮጵያ ታላቅነትና የህዝብ አንድነት ግዙፍ ታሪክ ፍች ላጣው ብሔራዊ ፈተና ላይ ጥለዋታል። የጥቁር ህዝብ እንቁ የሆነችው ኢትዮጵያ ዛሬ የመተላለቂያ ጥሪ መደመጫ አገር ሆናለች። አፍሪካውያን በኢትዮጵያ ኩሪ ታሪክ ውስጥ ለመሮጥ ሲሞክሩ ገዢዎቻችንና የነበተን ተጠሪዎች መነሻና መድረሻ አጥቶ የሚባዝን ታሪክ አልባ ትውልድ ለማፍራት ተጠምደው ቆይተዋል። ዛሬም በዚያው ሂሳብ ይረገጥን ነው። በአገራችን ኢትዮጵያ የዘር ጥላቻ በከፋ መልኩ ላለፉት 40 ዓመታት ተሰብኮበታል። ዛሬ አግራችን ለገባችበት ውጥንቅጥ የዳረጋት በተለይም በትግሪዎቹ የተሰበከው የተናጠል ማንነት ላይ በተመሰረተ አዲስ ታሪክ እንዲጸና ለ27 ዓመታት ያህል የተዳረገው ዘመቻ ኦሮምኛ ተናጋሪውን ክፍል ያለፉት ዘመኖች ብቸኛ የጥቃት ሰለባ አድርጎ እንዲቀበል በማድረግ አማራውን ደግሞ በቀደምቱ አባቶቹ ታሪክ የሚያፈርና የሚሸማቀቅ ሆኖ እንዲቀር የዞግ ፖለቲካ ሆን ብሎ በማካሄዱ አገሪቷ ለመንደር ፖለቲካ ተጋልጣለች። የአገር አንድነትን ራዕይ ለዘመናት የቆዩ ቅርጾችን ለመንደር ፖለቲካ ትግበራ ስለተጠቀሙበት እነሆ ዛሬ በኢትዮጵያ ሰማይ ስር ላንዣበበው ጊዜ አመጣሹ የእርስ በርስ ግጭት መስፋፋት ምክንያት እየሆነ ነው። በትግሬ ወያኔ ዝግመታዊ ሞት ጅማሮ በምንለው ከሁለት ዓመታት በፊት በኦሮሞችና በሶማሌዎች መካከል የተነሳው ግጭት እስከ ዛሬም ለዘለቀው የእርስ በርስ መተላለቅ የዚሁ የዘውግ ተኮር ፖለቲካ ውጤት ለመሆኑ አልያ ይባልም። ይህ ትውልድ የተዋረደውን፣ የተጣመመውን፣ የተቦረቦረውን፣ የተቀረጸውን የውሸት ታሪክ ለማደስ ከዜሮ ተነስቶ አገርና ሕዝብን ለመታደግ ምን መደረግ አለበት የሚለውን ፍች የመስጠቱ ሁኔታ የዘመን ርቀት ገጥሞታል። ምክንያቱም አገሪቷ የወደፊቱን ተስፋ በሚያሳጡ የዘር ፖለቲካ ሰምጣለችና። ምክንያቱም ጎሳ በፖለቲካ ፖለቲካም በጎሳ ሲቦካ ኖሯልና። ባለም ውስጥ ያንድን ሕዝብ የጋራ ታሪክ አልባ በማድረግ መነሻና መዳረሻ የሌለው መሠረትና መንደርደሪያ አልባ በማድረግ በጉልበትም ሆነ በማስፈራራት የልዩነት መርዝ የሚሰጥባት አገር ብቸኛዋ ኢትዮጵያ ብቻ ናት። ለዘመናት ሀብቷና ክሯቷ የሆነው ጀግንነትና ለአንድነቷ የተከፈለው መሥዋዕትነት የፕሮፓጋንዳ ሰለባ የሆነባት አገር ኢትዮጵያ ናት። ቢያንስ ሩቡን የመቶ ዓመት በላይ በስቃይና በሰቆቃ በሞትና በአገር ውስጥ የስደት ጽዋ እንዲደርስበት ኢትዮጵያን እየናጣት ባለው አገዛዝና ድንበራችን ይበጅልን በሚሉ የወያኔ ውልዶች ኢላማ በመሆን ለመከራ የተጋለጠ የአንድ ብሔር ሕዝብ ያለባት አገር ኢትዮጵያ ብቻ ናት። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ሕልውና በደለደለ መሠረት አጽንቶ ለቀጣዩ ትውልድ ለማሸጋገር ብቸኛ አማራጭ ነው ብሎ የሚያምንና የማንነት ዕዳ ክንውን ለማድረግ ደረቱን የሰጠ አማራው አገር የለህም ተብሎ በደሙና ባጥንቱ የሚያሰማው የአንድነት ጩኸት ዛሬም ለመከራ አጋልጦታል። በወያኔ ቅም በቀል ቁርሾ በቀጣዩ መጭ ዘመን ብዙ የሕይወት ዋጋ የሚያስከፍል ሁለንተናዊ ምስቅልቅሎች ውስጥ ላይ እንደምንወድቅ ለመናገር የሚያስደፍር በርካታ ማሳያዎች እያየን ነው። መጪውን አደጋ ስናገናዝብ ጎጠኞችና ግብራብሮቹ አማራውን አስከፊ ክስተት ውስጥ እንደሚከቱት ከወዲሁ ለመረዳት አዳጋች አይደለም። የትግሬ ወያኔ ፋሽስታዊ ቡድን ለ27 ዓመታት ያህል በደምና ባጥንት የቆሙ የአንድነት አምዶችን አፈራርሶ የቅኝ ገዢዎችን የከፋፍለህ ግዛት አስተዳደር ሲተክል ታሪክ ደልዞና ፈጠራ አክሎበት በመስበክም ጭምር ነው። ትግሬዎቹ ቅንጣት ያህል ሀፍረት ሳይሰማቸው በክፋት መንፈስ ተነሳስተው በፈጠራ ታሪክ የቀመሩትን ነውረኛ የፖለቲካ ጨዋታ አማራውን ታሪካዊ ተጠያቂ በማድረግ ተጠቂ እንዲሆን አስደርገው ቆይተዋል። ዛሬም ትግሬዎቹ የተከሉት የጥላቻ እጽ እየቀጠፉ በመብላት ከቀድሞው በከፋ ሁኔታም ከፋፋይ ፖለቲካው እንዲጦዝ እየተደረገ ነው። የትግሬ ወያኔ ፋሽስታዊ ቡድን በስልጣን ዘመኑ ዛሬም በስውር እጁ አለና በጥላቻ ተሳክረው በቀልን ይሰብኩ እንደነበር ማሳያው ሐቅ በሰይፍ በተቆረጠ የእንሰት ጡት ምስል የተሠራው ሐውልት ያኖሌ የመታሰቢያ ሐውልት መጥቀሱ የቱን ያህል የጥላቻ እብደት በአገራችን ስር ሰዶ እንደነበር ማሳያ ሐቅ ነው። ወያኔዎች ልባቸው የከፋ ቂም ሰንቀው አገርና ሕዝብን ለማወክ የተሰማሩ ለመሆናቸው ያጮሁት የዘውግ ልዩነት ወደ ከፋ ጥላቻ እንዲቀየር ሌት ተቀን ሲሰሩ እንደነበር ይህ ዋነኛ ማሳያ ነው። ለዚህ ክፉ ተግባር ወያኔዎች ገንዘብ ከፍለው ያሰማሩትን ተስፋዬ ገብረአብን መጥቀሱ በቂ ነው። ዳር ድንበር የሌለውን የወሲብ ረሃቡን የሚናገርለትና የሚናገርበት አማርኛ ተጠቅሞ የጻፈው ልብ ወለድ ታሪክ የቡርቃ ዝምታን ሐውልት አሰርቷል። ይህን መርዝ ተክሎ ወደ ስደት ከሄድ በኋላ ልብ ወለድ ታሪኩን አንብበው መጮህ የጀመሩት የኦሮሞ የጥላቻ ፖለቲካ ተማራኪዎች መሞታቸውን ከተስፋዬ በመስማታቸው ውርደት ተደርጎባችኋል ተብሎ የውሸት ተረት ከመጽሐፉ በማንበባቸው እነ ዶክተር አብይ ሁሉ ሳይቀሩ የሐውልት ገንዘብ አሰባሳቢ ጀነራሎች ሆነው ተሰልፈውበት ነበር። በስራቸውም በኢትዮጵያ ህዝብ መሃል የሚቆም የጥላቻ ግድግዳ፣ የበቀልን ግንብና ለትውልዶች የሚተላለፍ መርዝ አበረከቱ። ኢትዮጵያ ሀገራችን ጠብና ቂም በቀል ቁርሾ ለትውልድ ትተውልን በሚሄዱ የባዕዳን ቅጥረኞች ተሰንጋ ከተያዘችበት ወቅት አንስቶ ኢትዮጵያ እንደ አንድ አገር የመቆየት ህልውና ለብዙ ፈተናዎች ተጋልጧል። ላለፉት 40 ዓመታት ያህል በኢትዮጵያ ውስጥ የነጠፋፋ ፖለቲካ አጠንቃኞች በግንባር ቀደም ወያኔና ኦነግ ለመሆናቸው አሌ የማይባል ሐቅ ነው። በዛሬዋ ኢትዮጵያ ህዝቡ ወያኔን ለመገላገል በሂደት ላይ ባለበት ወቅት በወያኔ ኮቴ ለመተካት ያሰፈሰፈው ኦነግ የባዕዳን እጅና ጓንት በመሆን የጸረ ኢትዮጵያ አመለካከቱን እያስደመጠ ነው። ድመት መንኩሳ አመሏን አትረሳ እንዲሉ ከህዋት ጋር ሆኖ ያጸደቀውን አራዊተ ሕገ መንግሥት ይከበር የሚል ጥሪ እያሰማ ነው። ከሰሞኑ እነ ለማ መገርሳ ወደ አስመራ አቅንተው በሻቢያ አማላጅነት የኦነግን መሪ ዳውድ ኢብሳን የፖለቲካ ሚና እንዳለው አረጋግጠውለት ተመልሰዋል። በስምምነቱ መሠረት ኦነግ በሰላማዊ መንገድ የመገንጠል ፖለቲካውን እንዲያራምድ ተፈቅዶለታል። በኦነግ አመለካከት መሠረት አገር ሙሉ ሕዝብ ጉዞዋ ኢትዮጵያ የጥላቻ ኢላማና የእልቅት ጥሪ ማካሄጃ እንድትሆን ፕሮግራማቸው ይፈቅዳል። ግዙፍ ማስረጃዎች ተይዘው የዓለምን ፍርድ ቤት ጥሪ የሚጠብቁ የኦነግ መሪዎች ሰተት ብለው አዲስ አበባ እንዲሰፍሩ መደረጉ አስመልክቶ ከማንም ተቃውሞ አልቀረበም። ኢትዮጵያዊነትና አገራዊ አመለካከት እርከን ላይ ለማድረስ ይሰሩ ይሆናል የምንላቸው አብይና ለማ በልዩ ተጽዕኖ ስር መውደቃቸው ገሃድ ሆኗል። በአብይ ራዕይ ያልተከተበው ኦነግ በያዘው ልክፍት የኦሮሚያ ካርታ አንጠልጥሎ መባዘኑ አገራችን መመለሻ ወደ ሌለው እንጦሮጦስ ሊያወርዳት ማሰቡን መገመት አያዳግትም። ዛሬም የምናየው የሻቢያና የወያኔ ፍጡር ከሆኑት በግንባር ቀደም የኦሮሞ ነጻነት ግንባር በአዲስ መልክ ለሕዝባችን እልቂት የሚጋብዙ ፕሮፓጋንዳዎችን እያስደመጠ ነው። በኦሮሞ ብሔርተኝነት ኢትዮጵያን የሚመለከትበት አቅጣጫው አደገኛና ሕሊና ቢሶች የሚጋብዙትን አደጋ የሚያመላክት ነው። የጥላቻን መርዝ የሚበትንና የእያንዳንዱን ዜጋ ሕልውና የሚጸረር በመሆኑ ወደ አዲስ የእብደት ዘመን እየገፋን ነው። ኦነግ የመበታትን ጥርጊያ መንገዱን ለማበጀት ቀዳሚ ስፍራ ይዟል። በድኅረ ወያኔ ስለምናፍቃት አዲስቷ ኢትዮጵያ ስናስብ የዘውግ ማንነት ኢ ምክንያታዊ ጡዘት፣ ያላቋረጡ የማንነት ጥያቄዎች መበራከት ተስፋውን ያጨልሙታል። እንዳውም ይባስ ብሎ እንደ አንድ በሳጠራ የተገነባ ቤት ይመስል ሲያይና የቀሩት ምዕራባውያን ተቋማት ሀገሪቷ የምትፈርስበት ቀነ ቀጠሮ እንደ ኤሮፓውያን አቆጣጠር 2030 ዓ.ም ድረስ ማለታቸው የሀገሪቷን ህልውና ወደ ከፋ መዳረሻ እየገፏት ያሉት ለትንቢቱ እጃቸው እንዳለበት ብዙ ማሳያዎች ናቸው። ኦነግ ለኢትዮጵያ ብቻ ሳይሆን ለነለማም ሆነ ለአብይ አደጋ ነው። ከሰሞኑም የሚታየው ይኸው ሐቅ ነው። በምዕራቡ ኢትዮጵያ ኦነግ ሠራዊት እያሰለጠነ ይገኛል። የኦሮሚያን እውን የሚያደርግ ሠራዊት መልምሎ ለማሰልጠን ትጥቅና መለዮውን አሰናድቶ ያቀረበው ማን ነው የሚለውን ጥያቄ ለመመለስ በቀጥታ ወደ ጸረ ኢትዮጵያ ኃይሎች ይወስደናል። ወያኔ፣ ሻቢያ፣ ግብፅ፣ ኳታር በተቀዳሚ የሚጠቀሱ ናቸው። ያልተረጋጋች ኢትዮጵያ ብሔራዊ አንድነቷን የማታስከብር እንድትሆንና ታላቂቷን ኢትዮጵያ ወያኔ በቀደደው በአረቡ፣ በህንዱ፣ በቻይናው እግር ስር እንድትጣል መደረጉ ይቀጥላል። በአንድነትና በአንድ ዓላማ የሚያስተባብረው የኢትዮጵያን ዜግነት የሚያራምደው አንድ ለሁሉም ሁሉም ለአንድ የሚያቆመው የዜግነት መሠረት እንዲመጣ መሥዋዕት የከፈለው ወገን ለአዲስ መሥዋዕትነት እየተዳረገ ነው። ኢትዮጵያዊነትና ብሔራዊ ስሜት ከምንም በላይ እምነት የሚጣልበት ሥርዓት የማምጣቱ ተስፋ የሰማይ ያህል እየራቀ ለመምጣቱ ብዙ አመላካቾች ከፊታችን ተደቅነዋል። ዶክተር አብይና አቶ ለማን የእውነት ምስክሮችና የአገሪቷ ሕሊናዎች አድርገን የምንመለከታቸው ወገኖች አገሪቷን እያሰመጣት ያለውን የኦሮሞ ብሔርተኝነት እብጠት በኢትዮጵያዊነት እንዲገራ ማድረግ እንዳለባቸው የማሳሰቡ ኃላፊነት አለብን። ዛሬ እንደሚታየው ከሆነ ዶክተር አብይም ሆኑ አቶ ለማ በኦነግ ሴራ ዙሪያ ዝምታን መርጠዋል። የነ ጆዋርን የብደት የጥላቻ ፖለቲካ በዝምታ እያዩ ስለ ኢትዮጵያ አንድነት ማውራት ከቀልድና ከፌዝ አያልፍም። ወያኔ በመጣበት እግር ተጉዘን የኢትዮጵያን ሕዝብ እጅጉን ያስመረረውን የክልል አገዛዝ ይዘን እንራመዳለን የሚለው አመለካከት አገር አውዳሚ መሆኑን መረዳቱ ለሁላችንም ይበጀናል። አውቀን ካልታረምን መጨረሻው አምረም አገሪቷ እንደገና በመንጋ ጋጠወጦች፣ ነፍሰ ገዳዮችና ከፋፋዮች የሰው ዘር ጠላት በሆኑ እንድትገዛ የሚፈቅድ የለም። ለ27 ዓመታት የተከፈለው መሥዋዕትነት በደረቱ ውስጥ ጤነኛ ልብ፣ በጭንቅላቱ ውስጥ ጤነኛ አእምሮ የያዘ ወገን አፍርቷል። እንደ ሰው ማሰብ ለማይችሉ ይችን አገር እንደገና በትራችን እንደ ወያኔ እናምሳታለን ለሚሉን የወገንን ሉዓላዊነትና ክብር ለማስጠበቅ ሲባል ለመሥዋዕትነት የተቆጣ ወኔ ፋኖ ተሰማራ ማለቱ ሩቅ አይሆንም። ዘመኑ ሰከን ብሎ እንደ ሰው የማሰቢያ ጊዜ ነው። ይህ ለሁላችንም የተሰጠ ችሮታ ላይሆን ይችላል። ሆኖም ከወያኔ ጸረ ሕዝብነት መዘዝ መረዳት ይቻላል። ወደ ታሪክ ያላሸጋገርነውን የቅርቡን የ5 ሚሊዮን የአማራ እልቂት ማስታወስ ይገባል። የኢትዮጵያ መሬት ትናገር። የወያኔ ዘመን የመከራ ዘመን ነው ብለን ለመሸኘት ኢትዮጵያዊነትን ስንዘምር፣ በሌላ በኩል ደግሞ ሌላ የጠገበ በደመ ነፍስ ሲራወጥ ማየት ምን ያህል የዘረኝነት ልክፍት ሕመምተኛ እንዳደረጋቸው ገሃድ ምስክር ነው። የኢትዮጵያዊነት የወደፊት ተስፋ ሊያሳጡን የሚዳዳቸውን ከወዲሁ በቃ መባል ይኖርባቸዋል። ከዛሬ ወደ ነገ የሚወስደን ድልድይ በጠንካራ ማኅበረ ፖለቲካዊ ጡቦች የሚያዋቅር አመራር ያስፈልጋል። ያሳለፍናቸው የምዕት ዓመታት አገራዊ መከራዎች ክምር ችግር አሸክሞናል። በፊታችን ላይ ያለው የመከራ ዋሻ በአንድነታችን ላይ ጸንተን ዘረኞችን ለመገላገል ካልተባበርን ወደ መበታትን የምንቃረብበትን የተጠመደ የሰዓት ቦምብ ዕድሜ እንደሚያፋጥነው ለማስገንዘብ ነቢይ መሆንን አይጠይቅም። ድል ለኢትዮጵያ ሕዝብ።
ሰላሞች ርከዋለች እናቴ ከማጅት ከተደላደለ ያመሻሽ ጨለማን ጨለማ ይገባው ጥላቻን ፍቅረ ውሸት ነገተ ምተረተ አዝመራው ሽቶ ዘርካላፈራ ዘነበ ወሬ ከንከተ ቆረ
ተጠለች ይተጠለች ሸንጎቱ ታወጣ እውነት እንዲዘጋ
ከገርም ይሰጠን ይተፋጭ ነው ሜዳዳ ግን ወርከን የት ዘታ ወርወር ተፈና ደስ ማልከ ኩራቶና ታሪክሳ በማጓዳመናት ማጀት መኑሪስ እንደልጅነ ከራስ ፍታ ገርከማ ዝነጣለች ማማ
ይህ ታንስተ እሺ።
ተናስተልኝ አባጮቻችን በመግቢያችን ላይ እንደተከስነው ከጣስ ልጭታችን የቃለ ምልስ ጊዜ ይሆናል። ትንሽ ደቃዎችን ዘግይተናል። ለውይይቱ ጋብዘናችሁ እንግዳችን አሁን በስልክ መስመር ከኛ ጋር ይገኛሉ። የዛሬው እንግዳችን ፕሮፌሰር ኃይሌ ላሪቦ ናቸው። ፕሮፌሰር ኃይሌ ላሪቦ በአትላንታ ጆርጂያ ዩኒቨርሲቲ በመምህርነት ያገለግላሉ። የምርምር ጥናቶችም ያካሂዳሉ። በመያቸው በትምርታቸው ከኢትዮጵያኖች ጋር ስፍይቱ ያገኙ ዘመናት ታላቅ ምሁር ናቸው። በተለይም የኢትዮጵያን ታሪክ ከፍ ወዳለ ደረጃ ለማሻገር ብዙ ጥናቶችን አብርክተዋል። ተናስተሪ ዶክተር ኃይሌ ላሪቦ ይሰማዎታል?
ይሰማኛል። የኢትዮጵያን አንድነት ሬዲዮ በጣም አመሰግናለሁ። እንግዲህ ይሄ ለብዙ ጊዜ እየተመላለስ ለምናደርግ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አዎ እንግዲህ አጥቻችንም ከርሶ የሚያገኙአቸው ብዙ ሰፊ ትምህርቶ ግንዛቤ ስላሉ ነው። እኛም ይሄንን የትምህርት ዕውቀት ማስተላለፊያ አካሎች ነን ብለን ነው የምንገምተው። እና በየጊዜው እየመጡን ትምሉም የሚሰለችውት ያለ አይመስለኝም። እኛም በዚሁ ለሚቀርቡልን ለሚያደርጉልን ትብብር ምስጋናችን በቅድሚያ እናቀርባለን። በዛሬውም ለት እንግዲህ በጋበዝነው መሰረት በሰዓቱ መገኘቶ ምስጋናን ያቀርብኩኝ ወደ ጥያቄና መልሱን እንሸጋገርና ለመጀመሪያው እንግዲህ ያው አጠቃላይ በኢትዮጵያ ሁኔታ ላይ እንመነዋየው ግን እስቲ በዲያስፖራ ውስጥ ያሉትን አንዳንድ የውይይት መድረኮችን ላንሳና በትናንትናው ለት በዋሽንግተን አንድ መርሃ ግብር ላይ ተገኝተው ነበር። እሱንም በዩቲዩብ እንግዲህ ዘመናዊ የሶሻል ሚዲያ ማስተላለፊያ ላይ ተናና መድረኩ እንዴት ተዘጋጀ? ምን መልእክት ነበረው? የእርስዎ ተሳትፎ በምን ርዕስ ላይ ያተኮረ ነበር? ሲህንን ለመንደርደሪያ ሐሳብ ይሰጡን።
አዎ ይሄ ኢትዮጵያዊነት የሚል ማህበር ያዘጋጀው ነው። ኢትዮጵያዊነት ከተቋቋመ በርካታ ጊዜ ያለው የብዙ ድርጅቶች ስብስብ ነው። ዋናው የሚያራምደው ምንድን ነው? እኛ ኢትዮጵያውያን ማንነታችንን ወደፊት ለማራመድም ሆነ የአውሮፓን ቴክኖሎጂና ስልጣኔ ከባህላችንና ከማንነታችን ጋር አስተናግደን አዋቅረን ወዴት መሄድ እንደሚገባን ያለፈውን የአባቶቻችን ቅርስና ውስ እንዳንረሳ ምን እንደሆነ መነጋገርና መወያየት አለብን ተብሎ የተቋቋመ የምሁራን ድርጅት ነው። አካዳሚክ ነው። የፖለቲካ መርሃግብር በፍጹም የለውም። በዚህ ምክንያት እኔም ከነዛ መጀመሪያ ከነበሩት አንዱ ነኝ። እንግዲህ በዛ ላይ ነው የምንነጋገረው። በየአመቱ በነሐሴ ወር ላይ ወደ መግቢያው ነሐሴ ወር ላይ ስብሰባ አለ። በጣም ከፍተኛ የምርምር ወረቀቶች ይቀርባሉ። እነዛም ደግሞ ይታተማሉ። በየአመቱ የቀረቡት ወረቀቶች ይታተማሉ። ለምሳሌ እኔ የነበርኩበት አንድ ያለፈ አመት በኢትዮጵያ ውስጥ የብሔር ብሔረሰብ ጭቆና ነበር ወይ ዘም ብሎ የሐሰት የፕሮፓጋንዳ ነው የተባለው ወጥቷል። ከሱም ጋራ አብሮ ብዙ ጥናታዊ መጽሔቶች ወጥቷል። እንግዲህ ይሄ ነው ዋና አላማው። ይሄ የዘንድሮ ኢትዮጵያ ሁኔታ እንዳለ ከቀጠለና ከተሻሻለ በውጭ ሀገር የሚደረግ የመጨረሻ ሳይሆን አይቀርም። እንግዲህ ይሄ ነው ኢትዮጵያዊነት ማህበር ማለት ነው።
በጣም አመሰግናለሁ። እንግዲህ እስቲ እኛም እናፈላልጋለን የቀረቡትን ጽሁፎች ትምህርት ለማግኘት እንድንችል። ትናንት እንደተከታተልኩ ሰፋፊ የሆኑ ርዕሶች ቀርበዋል። የእርስዎንም ተከታትያለሁ። እስቲ እንግዲህ በሌላ ጊዜ እንመለስበት ይሆናል። ከዚሁ ጋር እያይዣን ሌላ ጥያቄ ስል ላንሳ። በዚሁ በኢትዮጵያ ጉዳይ ላይ በአዲሱ ጠቅላይ ሚኒስትር ዶክተር አብይ ስልጣን መምጣት ወይንም አዲስ ለውጥ አለ በሚባልበት ወቅት ምሁራኖች የሆናችሁ በብዛት ይመስለኛል አንድ ጽሁፍ ለፕሮፌሰር ለማነው ዶክተር አብይ ልካችኋል። እሱም በደረገጥ ላይ ወጥቷል። አላማው ምንድነው? የዚህ ጽሁፍ ጥያቄ መልስ ሳግታችኋል ወይ? ክትትልስ ምታርጉት በምን ሁኔታ ነው? ጽሁፉ በተቀባይነት እንዲኖረው እና መላሽ እንድታገኙ ተግባርም ያዘለ ነገር ነው ትርምጃ ተወስዶበት አብሎ ለማለት የእናንተ ክትትል እንዴት ነው የሚበቀጣው?
እውነቱን ለመናገር እኔን ቀድመኸኛል። የእኔ ስም የተቀመጠበት ጽሁፍ እስካሁን ድረስ ለዶክተር አብይ የፈረምኩ አልመሰለኝ ብዙዎች ቀርበውኛል ግን እኔ እስካሁን ድረስ አልፈረምኩም ምክንያቱም የራሴ ቀድመ ሁኔታዎች አሉ እንደዚህ ካልተቀመጥኩ ልፈርም አልችልም ስሜንም እዛ ለማስቀመጥ አልችልም ብያለሁ እንግዲህ ይሄንን ለማለፍ የምፈልገው መንደር ነው የትኛው እንደሆነ ምክንያቱም አንድ አራት ነው አምስት ይዞሩ ነበር በአምስቱም አልተስማማሁባቸው ምክንያቱም መቀመጥ ቢገባቸው መሰረታዊ የሆኑ ነገሮች ስለሌሉ እኔ ልፈርም አልችልም ብያለሁና እንግዲህ የትኛው እንደሆነ አላውቅም ይቅርታ አድርግልኝ እንግዲህ ዝም ብሎ ስሜ ተቀምጦ እንደሆነ ያሳዝናል ምንም ማድረግ አልችልም ግን አንድ የፈረምኩት ይለኛል እሱ ምንድነው ኦሮሚኛ በኢትዮጵያ የአፍሪካ በሙሉ ሀብትና ቅርስ የሆነው ከአፍሪካ ማልፎ ደግሞ ለዓለም በሙሉ ሀብትና ቅርስ የሆነው በግዕዝ ፊደል ይጻፍ ምክንያቱም የግዕዝ ፊደል የተለየ የብሔረሰብ ፊደል አይደለም የዓለም ሀብት ነው እንግዲህ በዓለም ውስጥ ከጥቁር አፍሪካ ህዝብ መካከል እና ጥንታዊነት ያለው ግዕዝ ብቻ ነው አሁን ደግሞ ብዙም ጥናት አልተደረገም ግን ሙሴ ራሱ አሰጡ ቃላትን የጻፈው በዛ ሳህን አይቀም ነው የሚባለው ምክንያቱም እግዚአብሔር የሰጠውን አሰጡን ቃላት ከተራራው ወርድ ሳለ ስና ተናዶ ጣዖቱን ሲያመልኩ ተናዶ ሰባበረው ከዛ በኋላ ራስ ይጻፍ ተብሎ የግብጻውያን ባልሆነ ፊደል እንዲጻፍ ነው የተነገረው ይሄ ማለት ምንድር ነው የግብጽ ፊደል እንደ ቅርጽ እንደ ሐውልት ነው እንደ ጣዖት ነው ማለት ይቀርጻል በዚህ ምክንያት ያንን በማይነካ መልኩ እንዲጻፍ ስለተባለ ብዙዎች አሁን የሚሉት የኢትዮጵያ ፊደል ሳይሆን አይቀርም እንግዲህ አንዳንዱ ሜሮይቲክ ነው የሚሉት አንዳንዱ የግዕዝም ሊሆን ይችላል የሚሉት አሉ ምክንያቱም በኮንሶናንት ምንድ በሆሄያት የሚጻፍ የነበረው ፊደል ያን ጊዜ ከነዚህ አንዱ ነበር ይባላል እንግዲህ ይሄ አፈ ታሪክ ነው በጥናት የተመሰረተ አይደለም የቅዱስ መጽሐፍም ታሪክ በሰፊው እስካሁን ድረስ በሰፊው የተጠና የለም በዚህ ምክንያት እንግዲህ በጣም እንደዛ ከሆነ ሙሴ እንግዲህ ወደ ኩሽ ሀገር እንደሄደ እናውቃለን ኩሽ ደግሞ ያው ከኢትዮጵያ ማለት ነው በዚህ ምክንያት ሌላ ፊደል ቢያውቅ እንግዲህ የኩሽ ፊደል ነው የሚያውቀው በዚህ ምክንያት ዝም ብሎ ከነዚህ ከስልሳዎቹና ከብሔርነት አቀንቃኞች አስተያየትና ራዕይ አልፈን በአገራዊና ብሔራዊ ዓለም አቀፍ ደረጃ ማሰብ አለብን በዚህ ምክንያት ኦሮሚኛ በግዕዝ ሲጻፍ ክብር ነው እንጂ ምንም ማለት ውርደት የለም ምክንያቱም ጃፓኖች ለምሳሌ የቻይና ፊደል ይጠቀማሉ የቻይና ፊደል ሁላችንም እንደምናውቀው በጣም ውስብስብና አድካሚ ነው የሚባለው ምንድነው አንድ ቻይናዊ ህይወቱን በሙሉ ቢያጠና የቻይኖችን ፊደል ሊጨርሳቸው አይችልም ነው የሚባለው አንድ ጊዜ የቻይና ጠቅላይ ሚኒስትሩ ሲጠየቅ ለምን አሁን ለቢዝነስ በማመች ቋንቋ ሲጠቀማላችሁ ሲባል የነገራቸው ምንድነው ለቢዝነስ ለማድረግ በጣም አስቸጋሪ ቋንቋ መሆኑን እናውቃለን ግን የጃፓን ስልጣኔ የኢሲያ ስልጣኔ ነው የኢሲያ ስልጣኔ እንደመሆኑ መጠን ደግሞ ከምዕራባውያን ላቲን የቻይናው ፊደል ነው የሚቀርበልንና በዚህ ምክንያት ነው ኢሲያውያን እንደመሆናችን የቻይኖችን ፊደል የምንጠቀም ብለዋል እንግዲህ ይሄ ኢትዮጵያ ውስጥ እየኖሩ ግዕዝን መጥላት በጣም ከፍተኛ ስህተትና የተዛባ ታሪክ ላይ ተመሰረተ ነው እንግዲህ እኔም በዛ መሰረት ነው እንግዲህ በኦሮሞኛ በግዕዝ ፊደል መጻፍ አለበት ያለው ምክንያቱም በግዕዝ ፊደል እንዳይጻፍ ተደረገው በእነ ኃይለ ፍዳ አሁን ስሙ እየተካበ ባለው ምክንያቱም ኃይለ ፍዳ ከመጀመሪያው ነው አውሮፓ ስመጥ መጀመሪያው ነው በ ያው ከአውሮፓ ስመጣ ሳለ ሁለት ሸክም ተሸክሞ ነው መጣው። የችግር ሸክም ማለት ይቻላል። እንግዲህ እኔ ብዙን ልነግር አልችልም፣ የጭንቅላት ቀውስም ሊኖር ይችላል። አንደኛው ምንድነው በፊት ጋላ በሄረ ጋላ በመልቃላት ይኮራ የነበረው ሰውዬ እንደ ውርደት አድርጎ ኦሮሞ መልቃል እንድንጠቀም ብሎ ደርግን አስገድዶ ደርግ ኦሮሞ ጋላ ስድብ ነው ኦሮሞ እንድንጠቀም አድርጎናል። ሁለተኛው ደግሞ ምንድነው ከአማሮችና ከትግሮች ከሀበሾች ጋራ ግንኙነታችንን በጠቅላላ እንድናቋርጥና ምንም ከነሱ ጋራ ግንኙነትና ንክክ እንዳይኖረን በግዕዝ ሳይሆን በላቲን ቋንቋ መጻፍ አለብን አለው። ደርግ አልተቀበለውም። ግን ይሄ መንግስት ኢትዮጵያን የማይወክል ስገባ ዋና ያደረገው ነገር ያንኑ እሱ የጠየቀውን ነገር ነው። እንግዲህ ይሄ መስተካከል ያለበት ነው ነው የምንለው። እንግዲህ በዛ ላይ ስሜን አስቀምጫለሁ።
እሺ፣ ፕሮፌሰር አይለ በጣም ሰፋ ያለ የተደረገውን ተንሰሳትፎን የሚገልጽ ነው። ይሄኛው ጽሁፍን ያነሳሁት በደረገጹ ላይ ነው። እንግዲህ ካየው ተሳተናው በሚባለው ላይ የወጣ ነው። ዋናው የጽሁፉ እንግዲህ አስተባባሪ ፕሮፌሰር ማሞ ሙጭ ናቸው። ይሄ ጽሁፍ እዛ ላይ ስለሚኖር ምናልባት ካገኘሁት እንደገና ለመላክ ዝግጁ ነኝ። እዛ ላይ ብዙ ፕሮፌሰሮች ተጽፈዋል ስማቸው ከሰባት እስከ 10 ማያንሱ፣ ከዛ ደግሞ እንደየማረጋቸው ልጆችም ሰፍረዋልና ጽሁፉ በቀጥታ ለዶክተር አብይ የተላከ ነውና እስቲ እንግዲህ እንልክልዎታለን። በዚህ ጉዳይ ላይ ጠለቅ አድርገን ለመነጋገር አልነበረም ሐሳቤ፣ ምናልባት ከተሳተፉበት መልእክቱ ምን ነበር ለሚለው ነው። በዚሁ እናቁም ይሄንንና ወለሎች እንሸጋገር። ምን አሁን ግን ላነሱስ ይሄንን ኦሮሞኛ በግዕዝ ቋንቋ ፊደል ጻፍ የሚለው ሌሎችም የተሳተፉበት ጽሁፍ ማይቻለውና በሌላ ጊዜ ብንመለስበት ጥሩ ነው ብዬ አምናለሁ፣ ሰፋ ያለ ፕሮግራም ይዘን። አሁን እስቲ ወደ ለለቱ አስተናዳውት ጥያቄዎች ልሰደውትና ሰንበት በት ቢልም ይሄ የዶክተር አብይን ጉብኝት በአሜሪካ አስመልክቶ ብዙ ትችቶች ተሰጥተውበታል። ስለዚህ እናምራና እርሶም ተገይተዋል የሚል ባለሳሳት እንግዲህ ይረሙኝ ተገይተዋል የሚል ኢንፎርሜሽን ስላለን በዝግጅቱ ላይ መስተንግዶው ሰዎች የሚጠይቁ ሰዎች እየተመረጡ እነማን እንደሚጠይቁ በግልጽ ልዩነት ባለበት ሁኔታ የተሰናገደው የሚል ነገር አለ። በተለይ ምሁራኖችንም በሚያነጋግሩ ጊዜ ዶክተር አብይና ይሄ ሁኔታ እንዴት ነው ውይይቱ የተዘጋጀው የተስተናገደው? እርሶስ ለመጠየቅ ሐሳብ ለመስጠት እድሉን አግኝተዋል? ካላገኙስ ምንድነው ሁኔታ የነበረው? እስቲ ይሄንን አጠር አድርገው ቢገልጹልን።
እኔም ተጋብዤ ነው የሄድኩት። የሄድኩበት ዋና ምክንያት ቪዥን ኢትዮጵያ የተባለ ጓድ ከእሳት ጋር ግንኙነት ያለው እና አካዴሚክ ቡድን ነው። የሄድኩበት ዋና ምክንያት ጥያቄ ለመጠየቅ ነበረ፣ ከእሳቸውም ጋር ለመነጋገር ነው። እንግዲህ እድል እንዳመልጠኝ ስለ ዶክተር አብይ ብዙ በይፋ ያላወጣኋቸው ጥርጣሬዎች አሉኝ። እነዚህ ጥርጣሬዎች ብዙ ሰው 100% ተቀብሎ ከመቶ በላም የሄደ አለ። እኔ ግን እስካሁን ድረስ ያለኝ ስለሳቸው ያሉኝ ጥርጣሬዎች ጨምሮ የማምናቸው የሚሉት ነገር የማምናቸው ቢሆን ከ50 ለ50 ነው። እንግዲህ እነዛን 50ዎችን ባይሆን ለመቀነስ እንድችል ራሴ ሄጄ ልጠይቅ በሚል አቋም ነው የሄድኩት። ብዙም ወጪ አውጥቻለሁ። ባለቤቴም በዚያ መልክ ደግሞ እሷም የምትጠይቅ ነገር ስለነበረ ተጋብዛ ሄዳለች። እንግዲህ ሁናቴው ጥሩ ነው። ሰውየው ዶክተሩ ለከ ጠቅላይ ሚኒስትሩ ብዙ ጥሩ ስራ ሰርቷል፣ ኢትዮጵያን አቀራርቧል፣ ከኢትዮጵያ ታሪክ እንድንታረቅ አድርጎናል። ቤተክርስቲያን ተከፋፍላ የነበረችው አንድ ሆናለች። የከፍተኛ ብሔራዊ ስሜትን በኢትዮጵያ ታሪክ እንድንኮራ አድርገውናል። እንግዲህ ያ ሁሉ ታይቶ እስኪ እኔ ዋናው የተጨነቁበት የወደፊቱ አቋምና የሚቋቋሙ መዋቅሮች ምን አይነት መሆን እንዳለባቸው ለማወቅ ነበር የሄድኩት። መቼም ባይሆን አንድ ጥያቄ ጠይቃለሁ ብዬ ነበረ። እንዳሰብኩት አልሆነልኝም። ችግሩ ከሳቸው ብቻ ሊሆን አይችልም ላይሆንም ይችላል ከአደራጆቹ በኩል መሰለኝ እኔ በቃ ሳልጠይቅ ሲቀር የሄዱበትን መንገድ እየተከታተልኩ ብሄድ የማያዋጣ መስሎ ስለመሰለኝ የምክንያቱም ብዙ ወጪ ስለአወጣው ተመልሼ መጣ። እንግዲህ አንደኛ ከአዘጋጆቹ መሰለኝ በሁለተኛ ደግሞ የዚህ የፕሮቶኮል የመንግስት ሰዎች ሊሆኑ ይችላሉ። ጥፋቱ በየት በኩል እንዳለ እስካሁን ድረስ ማንም ሊገልጠን አልቻለም። ምክንያቱም ያ ስብሰባ በጣም አስፈላጊና ጠቃሚ ስብሰባ ብዬ ነው አምኔ ነበርኩት። ሌሎችም የተነጋገርኳቸውና ከንግግሩ ከስብሰባው በፊት ያገኘኋቸው ሰዎች ከፍተኛ የሚጠበቁት ነገር ነበር ከዛ ስብሰባ ግን እንደተባለው አልሆነም። እስካሁንም ድረስ እንግዲህ ለማስተካከል ያለ አይመስለኝም። ሁለተኛ ደረጃ ለባለቤቴም እንደዛ ሆናለች። ስሟ ተጽፎ እንድትመጭ ተብሎ ተነግሮላት ወጪያውን ሄድን ግን እዛ ክፍሉ ውስጥም እንድትገባ አልፈቀዱላትም። ብዙም ብንከራከር ምንም መንገዱ ተዘጋብን። ሌሎቹ ስማቸው አይደሉትን በጎን መግቢያ እየሰጡ ለኔና ለሷ ግን በፍጹም መንገድ ሊሰጡን አልቻሉም። እንግዲህ ያ በጣም አሳዝኖናል። በአንድ በኩል እኔ ቢገባም ጥያቄ ለመጠየቅ አለመቻሌ እሷ ደግሞ ተጋብዛ መግባት አለመቻሏ ያ ሁሉ ወጪ ከወጣ በኋላ እንደዛ መሆኑና ሁሉም ተበላሽቶ መመለሱ በጣም የሚያሳዝን ነው። ግን ኢትዮጵያ ከተጠቀመች ሰውየው ያሉትን የምፈጽሙ ከሆነ ምንም የለበትም። የኛ እንግዲህ ክብራችን ተነክቶብን ይሆናል። ግን ከኢትዮጵያ ደህንነትና ከኢትዮጵያ ታላቅነት ጋር ተገናኝቶ ምንም የሚገናኝበት ምክንያት የለም። ዋና የምንፈልገው ለኢትዮጵያችን ትልቅ ስራ እንድትሰራላት ታሪኳ ጠንካራ መሰረት ኑሯት ከዚህ በኋላ ያየነው በሙሉ በፍጹም እንዳይደገም ለማድረግ ነው፣ እሱም ለማጠናከር ነው። ግን ይሄ ከሆነ በጣም ጥሩ ነው። ምንም አይሰማኝም። እንግዲህ ሰዎቹ ተመረጡ ነው የገቡት አልተመረጡም እኔ ከኋላው ምን እንዳለ አላቅም። ምክንያቱም ያው ስሜ ነበረ ገብቻለሁ፣ ግን መጠየቁን አልቻልኩም። የሄድኩበትን ዋና አላማላሁም ማለት ነው። ይሄ ነው እንግዲህ ሁኔታው።
የተለያዩ ቅሬታዎች ተሰምተው ነበር። ይሄ ከበድ ያለ እንትን ነው፣ በጣም ቅሬታ የሚያሳድር የሚችል ነው። እንዳሉት ግን ከሁሉ በፊት የኢትዮጵያዊነት መቅደም፣ ኢትዮጵያ በዚህ እንደዚህም ተደርጎ የተሻለ ነገር ከተሸጋገረች ምናልባት የግለሰቦች ላይ የሚደርሰው እንትን ማቻቻል ማካካስ ይቻል ይሆናል። ጥያቄውን ግን ለመግለጽ ለኢትዮጵያ ሕዝብ ወይም አሁን እኛ ጋር አሁን በዚህ በመስመራችን ላይ ሊያነሷቸው የሚችሉት ሁኔታዎች አሉ። ምን መማር አለብን እነዚህ ነገሮች ያስተናገዷቸው ያቀርባቸው ምሁራኖች ከለሉ የርሶ ሐሳብ አገር ገንቢና ለአገርም መሪ ቃል የሚሰጥ ከሆነ ለመሪዎቹም ምክር የሚለግስ ከሆነ ቢያነሷቸውስ? እንግዲህ ጊዜ ላይ በቃን ይችላል። በአጭሩ እንደው ለመግለጽ ካስፈልገዎት ድልልስቶት ዝግጁ
ባጭሩ እንግዲህ ብዙ ጊዜ ላለውሰድ ምክንያቱም በጣም ረጅም ነው። አንደኛ እሳቸው የሚያስተጋቡት መፈክሮች ሶስት ናቸው፤ ይቅርታ፣ ፍቅር፣ ይቅርታ፣ እርቅ። ይሄ ከመንግስት የሚጠበቅ ነገር አይደለም። ለኔ መንግስት ማስተጋባት የሚገባውና በግብር ላይ ማዋል የሚገባው ፍቅር አይደለም፣ ይቅርታ አይደለም፣ እርቅ አይደለም። እነዚህ ውጤቶች ናቸው። ዋና ማስተጋባት የሚገባቸው ነገሮች ምንድን ነው? እኩልነት፣ አንድነት፣ ፍትህ ነው። እነዚህ ሶስቱ የመንግስት ስራዎች ናቸው። ሌሎቹ የእምነት ነው፣ የሞራል ነው። እኩልነት ካለ ምንድን ነው? ፍትህ ካለ፣ አንድነት ካለ ይቅርታ የማናደርግበት ምክንያት የለም። ለምሳሌ ይቅርታ ስንል ሳለን ፍትህ ከሌለ ምንም ይቅርታ ማድረግ አይቻልም። ለምሳሌ ብዙዎቹ የግለሰቦቹን ሀብት ይዘው ቁጭ እያሉ ሀብት በእጄ ነው ያለው ግን ይቅርታ ጠይቀኝ ይላሉ። ይሄ ማድረግ የማይቻል ነገር ነው። መጀመሪያ ያንን የነጠቀውን ሀብት ያንን የወሰደውን የገደለውን በልጄ ላይ የፈጸመውን ወንጀል ማወቅ አለበት። ሁለተኛ አልደግምም ተሳስቻለሁ ማለት አለበት። ያንን ነው ይቅርታ እንድጠይቀው፣ ያንን ነው ወደ እርቅ የምትሄደው። አሁን ግን ገድያለሁ ምን ልደርስብኛል አትንካኝ በቃ እንታረቅ ብል ተመልሰን ወደ ጭቃ ማለት ነው። እንግዲህ ይሄ አንደኛ ጥያቄ ነው። ሁለተኛ ከኢትዮጵያ ታሪክ ጋራ ብዙ ጦርነት ተደርጓል። ለዛ የተሳሳቱቱ ይቅርታ መጠየቅ አለባቸው። በዛ በስተት ታሪክ ብዙ ወንጀል ተፈጽሟል። የስንቶቹ ስንቱ ሀገር ወድመዋል። ስንቱ ቤተሰቡን ዘመዶቹን ወዳጆቹን መንደሮቹን አጥተዋል። ይሄ መታረምና መስተካከል አለበት። ይሄ ነው አንደኛ ጥያቄ። ሁለተኛ ጥያቄ እሳቸውን የኢትዮጵያ ሕዝብ አልመረጣቸው። የኢህአዴግ ጠቅላይ ሚኒስትር የኢህአዴግ ሊቀመንበር ናቸው። የኢትዮጵያ ጠቅላይ ሚኒስትር የሆኑት ምንድር ነው? ኢትዮጵያውያን ባይመርጧቸውም ኢትዮጵያዊነትን ለብዙ ዘመን የሳቸው ድርጅት ይጻረር የነበረውን ይዋጋ የነበረውን ሊያጠፋ ያልነካ ያላደረገ ያልሞከረ ዘዴ የሌለበትን እሳቸው ለመጀመሪያ ጊዜ አፋቸውን ከፍተው ኢትዮጵያ ኢትዮጵያዊነት ሱስ ነው፣ ኢትዮጵያዊነት እንደ ልብስ የሚቀየር አይደለም ብሎ ጥሩ ጥሩ ቃል ተናግረዋል። እንግዲህ በኢትዮጵያዊነት መንፈስ ነው ኢትዮጵያ ሕዝብ ያንን ሁሉ ሰልፍ ወጥቶ የተቀበላቸው። ግን የሚያራምዱት በግብር ላይ እያዋሉ ያሉት እኔ እንደምመስለኝ የኢህአዴግ ስራ አስፈጻሚ ሆነው ነው የሚታዩት። አንደኛ ክልል የሚባለውን ነገር እስካሁን ድረስ ምን እንደሚያደርጉ እቅድስ ካላቸው ያ እቅዱ መቼ እንደሚገልጹልን አልተናገሩም። ዝም ብለው በኢትዮጵያዊነት አስክረውን አትዘውን አደንዝዘውን የኢህአዴግን ስርዓት ፈጻሚ ሆነው ነው የምናያቸው ያለው። ለምሳሌ እንግዲህ ጥያቄ በኋላ ሊመጣ ይችላል፣ ከኤርትራ ጋር መታረቅ። ኤርትራ የኢትዮጵያ ችግር ሁሉ መነሻ ናት፣ የኢትዮጵያ ችግር ሁሉ ጣጣ ናት። ኢሳያስ በእጁ ስንት ደም ያለበት ሰው ነው። መታረቁ አይደለም ዋናው ነገር። ምንድን ነው እንደዛ የሚያደርጉት? ኢትዮጵያ ድመ ወንበም ጠረፍ አታለች፣ ኢትዮጵያ ሀገር አታለች፣ ህዝቦቿ ስንት ደማቸው ፈሷል። ይህ ሰውዬ በእጁ ብዙ በወንጀል ታሪክ ብዙ ግፍ የፈጸመ ሰው ነው። በአውሮፓውያን ተመርቶ በአውሮፓውያን ጭንቅላቱ ታጥቦ አሁን ይህንን ሰውዬ ስታረቁ ሳለ በምን መሰረት ነው የታረቁት? ምክንያቱም እሳቸው ኢትዮጵያዊነትን ብቻ ካራመዱ ይህ ሰውዬ በሞት ላይ የጣረ ያለ ሰው ነበረ። አሁን ግን ህይወት ሰጠውት እሱ በማያምነው ደረጃ አክብረውት አወድሰውት አሞግሰውት ትልቅ ሰው ሆኗል። የዘሰላስ ለስንት አመት ብረት ያላገኘውን ድል አሁን በእጁ ጨብጦ ቁጭ ብሏል። እንግዲህ ኢትዮጵያ ምን አተረፈች ከዚያ? ወይ ደግሞ ኢህአዴግ በህወሓት በሚመራበት ጊዜ በግብር ላይ ለማዋል ያልቻለውን ነገር እሳቸው በኢትዮጵያዊነት መልክና መንፈስ ህዝቡን አፍዘውና አድዘው በግብር ላይ እያዋሉት ያሉ። ለምሳሌ ኢሮቦች ከአሊያንስ ጊዜ በኤርትራ ስር አንሆንም ብሎ ብዙ ተዋግተዋል። እንዲሁም ደግሞ በኢትዮጵያ በኩል ያሉት ኩናማዎች እነዚህን ህዝቦች በባድሜ ስም በምን ስም አሳልፎ ለኤርትራውን እየሰጡ ናቸው። እንግዲህ ያንን ሁሉ እንዴት ነው የሚያስታርቁት? ክልል የሚባለው ነገር የአካባቢው ህዝብ የዛ የተወሰነ ጎሳ ህዝብ የመረቱ ባለቤት እሱ ነው፣ ሌላው መጤ ነው፣ ሌላው ሰፋሪ ነው፣ መብት የለውም። በተፈለገ ጊዜ ሊፈናቀልና ሊሰደድ ይችላል የሚለውን እንዴት አድርገው ነው የሚያስተካክሉት? እነዚህ ሁሉ ጥያቄዎች በጣም አስፈላጊ ጥያቄዎች ናቸው። የኢትዮጵያ ሕዝብ መሞኘት የለበትም። ክልል ማለት ርስቱ ለዛ ጎሳ ነው። ምክንያቱም አጼ ምኒልክ ኢትዮጵያን ሲያንሱ ሳለ ምንድን ነው ያሉት? የኔ ርስት ኢትዮጵያ ናት፣ የግል ርስት አልፈልግም። ደግሞ የተሸውነው ርስት ከተካፈል ለህዝቡ ማን ያካፍለዋል? በዚህ ምክንያት ኢትዮጵያ በሙሉ የሁላችንም ርስት መሆን አለበት፣ የተወሰነ ጎሳ ርስት አይደለም። አለበለዚያ ኢትዮጵያዊነት ይጣላል። ይህንን ችግር ሰውየው አልፈቱም። እንግዲህ ሌላም አለ፣ ግን ዋናዎቹ እነዚህ ናቸው ማለት ነው።
በጣም ጥሩ ፕሮፌሰር ኃይሌ፣ እኔም ላነሳ የፈለኳቸውን ጥያቄዎች በሱዳስ በአሁኑ በሰጧቸው ማብራሪያዎች ላይ አንስተዋቸዋል። እስቲ መደጋገም እንዳይሆንና ትንሽ እንደውልዳሳቸው በዚህ በጥያቄ እና ኢትዮጵያ ውስጥ ከሰፈነ ቋንቋ ተኮር የዘውግ ፌዴራሊዝም በሚባለው ላይ ቆመው ተደመሩ አጅቡን ለውጥ እያካሄድ ነው የሚለው ፕሮፓጋንዳ ይሰማል። እርሰው እንደገለጹት የዘውግ ፌዴራሊዝም ገለጥለጥ ካደረግ ነው ደግሞ የከፋፍለ ግዛ ህገ መንግስት አለ፣ ድንበር ማካለሉ ጉዳይ አለ እና እነዚህ ጉዳዮች አሁን እርሰው እንዳነሱት በዚሁ በእሳቸው በዶክተር አብይ የለውጥ ሂደት ውስጥ ምላሽ አላገኙ ናቸው። እና እነዚህ ካላገኙ ምላሽ ለውጥ እየተካሄደ ነው የሚለው ምኑ ነው? ምንኛው ክፍል ነው ለውጥ የሚካሄደው? የእነዚህ ላይ ለውጥ ለማካሄድ ጅምር ከሌለ ለውጥ በሚለው ቃል ዙሪያ ላይ ምንድን ነው እርስዎ ግንዛቤ?
እኔ እውነቱን ለመናገር ያየሁት ለውጥ ሽፋኑን ነው እንጂ መሰረታዊ ለውጥ እስካሁን ድረስ አልተደረገም። ክልል እስካለ ድረስ እኔ ለውጥ አለ ብዬ አላምንም። ምክንያቱም ወደ ሚኔሶታም ሄደው ወደ ሎስ አንጀለስም ሄደው ይልቁንም ሚኔሶታ እንግዲህ ያንድ ጎሳ ብሔረሰብ ህዝብ ያለበት ነው። እዛ ሁኔታውን አይተናል። ያንድ አማራ ስም የሚጠራው ህዝብ እነሱ የፈጠሩት ነው፣ ራሳቸው ማለት ኢህአዴግ የፈጠረው ነው። ሙዚቃውን የብሔራዊ ቅርሱን ሀገራዊ ቅርሱን እንዳሰማ አድርገውታል። ይሄ ምንድን ነው? ክልል የሚባል ነገር አሁንም ይሰራል ማለት ነው። ሰውየው ይቅርታ ይጠየቁ፣ ግን ይሄ እንዳይደገም ኢትዮጵያ ያለው ህዝብ የሀገሩ ሀብት መሆኑን፣ ኢትዮጵያ የምትባል ሀገር የማንም ኢትዮጵያዊ ቅርስና ክብር መሆኑን የሚያሳይበት መንገድ በግሁድ ልነግሩን ይገባል። አለበለዚያ ከኢህአዴግነት ያለፉ አይመስለኝም። በዚህ ምክንያት በኢትዮጵያዊነት አስክረውን በቃላት ብቻ በንግግር ብቻ አስክረውን ያንን የኢህአዴግን ስርዓት የሚያጠናክሩበት ምክንያት ለኔ አይታየኝም። ምክንያቱም የኢትዮጵያ ህዝብ ላለፉት 27 አመታት ኢህአዴግን የተዋጋው የጠላው በየቦታው የተነሳ አይሆንም ያለው ኢትዮጵያ የሁሉም ናት፣ የተወሰነ ጎሳ የተወሰነ ዘር አይደለችም። በሄድኩበት እጄ ለፍቼ ጥሬ ግሬ እንጀራዬን ማግኘት አለበት፣ እኔ መጎልበት አለበት፣ ቤተሰቤ መጎልበት አለበት ነው። ይሄ ነገር ድሮ አጼ ምኒልክ ኢትዮጵያን ስመሰርቱ የታየ ነገር ነው። ለምሳሌ የከፋው አባ ጅፋር ወደ አገሩ የመጡትን ኦሮሞች በሙሉ ባሪያ እያደረገ ይሸጥ ነበር። የሀገሩ ደግሞ ወደ ውጭ እንዳይሄዱ ያደርግ ነበር። እሳቸው የጻፉት ደብዳቤ ምንድን ነው? እኔ የእኔ አስተዳዳሪ ትሆናለህ ብዬ በስልጣንህ ላይ ትቼ ነበረ። አሁን ግን ወደ አገሩ የሚመጣ ወደ አገር የሚመጣውን ጋላ ባሪያ እያደረግ የአገሩም ህዝብ ወደ ውጭ ሄዶ በፈለገበት እንዳይሰፍር መውጣት እየከለከልክ መብቱን ተነጥቀህበታል። ሁላችንም የእግዚአብሔር ባሮች ነን። የሰው ባሪያ የለም። በዚህ ሁኔታ ከቀጠልክ እኔና አንተ አይን ለአይን አንታየም፣ ከስልጣንህ ትወርዳለህ ነው። እንደዚህ ደግሞ ልጅ ራስ መንገሻ በጣሊያኖች ጋር ተስማምቶ ከሳቸው ጋር አኩፎ ሲያበቃ ወደ ጦርነት ሊያመራስል የአዲስ አበባ ህዝብ ትግሬ የሚባለውን አይኑን ለማየት አልፈለገ። እሳቸው ግን ይሄ በፍጹም የሚደረግ ነገር አይደለም፣ ትግሬን በትግሬነቱ መጥላት አትችሉም። አሁን ለምሳሌ እኔ ጎንደሬ በአዲስ አበባ ከተማ ታል ይሄ አሻዋ የጎ የሸዎች አገር ነው እንጂ ጎንደ ወደ ጎንደር ይድልልኝ ማለት አይችልም። በዚህ ምክንያት አንድም ሰው በትግሬ ላይ ክፉ የተናገረ ከፍተኛ ቅጣት ይደርስበታል፣ በፍጹም እንዳትሞክሩት ብሎ አዋጅ አወጣ። እንግዲህ የተፈጠረችው ኢትዮጵያ የትም ሄደን እንድንኖር ነው፣ የትም ሄደን እንድንሰፈር ነው፣ የትም ሄደን ሙያችንን እንድናዳብር ነው። ይሄ ሰውዬ ግን በሚኒሶታ እንዳየነው ከሆነ የኔ ክልል ነው አትግባ የሚል አተሳሰብና ራዕይ ነው የታየው። ይሄ እንዳይሆን እሱ ያለበት ዶክተር አብይ ያሉት ምክንያት ያ ዶክተር አብይም ሆነ አቶ ለማም ሆነ ያሉት ነገር የለም። ይልቅስ የሰጡት ንግግር የሚያመለክተው ምንድር ነው? ይሄ የጎሳ ስርዓት በግብር ላይ እንደሞል ነው። እኔ ያንን ነው የተረዳሁት። እንግዲህ ይሄ ነው የሚቃወመው። እውነት ነው በኢትዮጵያ ታሪክ እንድንኮራ አድርጎናል፣ በኢትዮጵያ ባህልና ቅርስ እንድንኮራ አድርጎናል። ግን ይሄ መሸፋፈን አያስፈልግም። ምን አይነት ለምሳሌ የአገራዊ መዋቅርን በሚመለከት አንድ አጥኚ ቡድን አድሪ አቋቁም ያለው ደጋግሞ ነግረውናል። ግን በዛ አጥኚ ቡድን ውስጥ ያሉ ሰዎች ምን አይነቶች ናቸው? የጎሳ ቆንቃኞች ናቸው ወይ በመስኩ የሰለጠኑ ናቸው የዳበሩ ናቸው ገለልተኞች ናቸው? የጎሳ ስብስብና ጥርቅም ወይ ደግሞ የግራ ዘመም ወይ የቀኝ ዘመም ጥርቅም ችግሩን ሊፈታ አይችልም። ችግሩን የሚፈታው ገለልተኛ የሆነ እውቀት ያለው በሙያው የሰለጠነ ለማንም የማያደላ ኢትዮጵያንና የኢትዮጵያዊነትን ክብርና ታላቅነት ብልጽግና አንድነትን እና ሰላምንና እርጋታን የሚፈልጉ አይነት ሰዎች ናቸው መሆን አለባቸው። አለበለዚያማ ዝም ብለን የኳስ ጨዋታ ነው የምናደርገው። እንግዲህ ይሄ ነው እኔ ዋና ማየት የሚፈልገው ለውጥ እሱ ነው። እውነት ነው እንደዛ ለመነጋገር መቀራረብ አለብን። ጥሩ አድርጓል። በዚህ በሌላ ቢሆን ብዙ ጊዜ የሚፈጀውን ብዙ አመታት የሚፈጀውን እሳቸው በጥቂት ወራት ውስጥ ለማድረግ በቅቷል። በጣም ትልቅ አስተዋጽኦ ነው፣ በጣም ትልቅ ስኬት ነው፣ የሚደነቅ ነው። ሌላ ድርጅት ቢሆን ኖሮ ይሄ ሁሉ ውጤት ባልመጣም ነበረ። ግን ማየት የምንፈልገው ዋናው ምንድን ነው? ዋናው ይሄ ሁሉ ችግር የተፈጠረ እኮ ክልል በመኖሩ ነው፣ እርስ በርሳችን በመከፋፈላችን ነው። ይሄ ኢህአዴግ ያመጣው ችግር ነው። ኢህአዴግ በስልጣን መቆየትም ከፈለገ ግን በእንግሊዝኛ ልናገር ሪፎርም አይደለም የሚፈለገው፣ ትራንስፎርሜሽን ነው። ትራንስፎርሜሽን ሪፎርም ማለት ይችን እንነካከር ይችን እናስተካክል አይደለም። ይሄ መዋቅሩ በሙሉ የኢህአዴግ ጠፍቶ ይልቁንም በብሔራዊ አወቃቀር ሌላ አዲስ መዋቅር ህዝብን ከህዝብ ጋር የሚያገናኝ የኢትዮጵያውን አንድነትና ሉዓላዊነት የሚጠብቅ የህዝብን እኩልነት የሚጠብቅ ሰፋሪና ነጤ ባለቤት የሌለበት መዋቅር እንዲፈጠር ነው የምንፈልገው። በዚህ ምክንያት እኔ ለውጥ የምለው ያ ነገር በግብር ላይ ሲውል ብቻ ነው።
በጣም ጥሩ ፕሮፌሰር አይለ በጣም ጥሩ ሁኔታ ነገለጹት። ቁልፉ ጉዳይ እዛ ላይ ነው። ለውጡ መገምገም ያለበት ከዚህ ኢትዮጵያን መሰረታዊ ችግር ከሚባሉት አንጻር ነው። እርግጥ በጎበጎ ነገሮችንም ያያየን እንግዲህሎችን በተስፋ በቀጣይ ይሰሩባቸዋል ብለን እንጠብቅ ማለት ይሻላልና ለጊዜው በዚህ ይሄንን ከተነተኑልን በቂ ነው። ወደሚቀጥለው ጥያቄ ስለዚህ በጣም ቁልፍ የሆነ ጉዳይ ነውና እርሶ ብዙ አመት በሚቆጠር የታሪክ ምርምር ውጤቶችና አስተዋጽኦዎች ኢትዮጵያ መላ የሆኑ ታሪኮች ሳይደበዝዙ ሳይከለሱ የትውልድ ቅጽ ሆኖ እንዲቆዩ ለማድረግ ብዙ ጥረዋል። ትውልዱ እነተኛ ታሪክን ከልብ ወለድ የፈጠራ ትርካት ነጻ እንዲሆን ታላቅ አስተዋጽኦ አድርገዋል እና በአገራችን አሁን ያለውን የአንዳንድ የጎጠኝነትን አክራሪነት ስንመለከት ብዙ አስፈሪ ነገሮች አሉና ይሄንን የታሪክ ክለሳ የሚመለከት አንድ ምሳሌ ላንሳና የሆነ ነገር በአገራችን የጥላቻ ሐውልት ባሩሲ ክፍለ ሀገር ያኑ ለሐውልት የሚባል ተገንብቷል። ይሄ በልብ ወለድ ታሪክ ላይ ለተነጻው ሐውልት እጃቸው ያለበት በሙያው ተሰማርተው ገንዘብ ያሰባሰቡም አንዱ ዶክተር አብይ ናቸው። በዚህ ጉዳይ ላይ እንግዲህ ብዙ ኢትዮጵያዊ ግንዛቤ ያለው ብለናምናለን እና ኢትዮጵያ ዛሬ የጥላቻ ሐውልት ያሳነጹን በመሪነት ስታስቀምጥ እያንዳንዱ ኢትዮጵያ ምን ይስማዋል ብለ ገምታሉ? እርሶስ ምን ያስባሉ በዚህ ጉዳይ ላይ?
እኔ እንግዲህ ያልኩት እዚህ ነው የሚመጣው። ፍትህ፣ እኩልነት፣ አንድነት፣ ይቅርታ፣ ፍቅር፣ እርቅ ሳይሆን ፍትህ፣ አንድነት፣ እኩልነት ነው መቅደም ያለበት። በአጼ ምኒልክ ላይ ከፍተኛ ግፍ ተሰርቷል። በከፍተኛ ግፍ አጼ ምኒልክ ታላቅ ለኢትዮጵያ ብቻ ሳይሆን በዓለም በሙሉ በሺህ አመት ውስጥ ብቅ የሚል አይነት መሪ ናቸው። በጊዜያቸው የነበሩ ሰዎች እሳቸውን ለማየት ያላደረጉት ጥረት የለም። ጥቁሮች ለምሳሌ ጥቁር አሜሪካኖች በነጮች ጭቆና ስር በነበሩበት ጊዜ ተስፋችን ይሄ ንጉስ ነው ብለው እሳቸውን ለማየት ለምሳሌ ዊሊያም ኤሊስ የሚባለው ሰውዬ ያለውን ሀብት በሙሉ አውጥቶ እሳቸውን እጅ ለመጨበጥ በዛን ጊዜ ያንን ሀገር ሁሉ አቋርጦ መጥቶ በአድንቆት ነው የተናገረው። እርሶን እንደማየው እንደ አሜሪካዊ የጥቁሮችን ነጻነት እንዳወጀው አሜሪካዊው ነጭ ሰው ነው ማለት ከሱም ይበልጣሉ ነው ያላቸው። እንግዲህ ትልቅ ሰው ናቸው ማለት እሳቸው መወቀስ ሳይሆን በየከተማዎቹ በየአውራጃዎቹ በየጠቅላይ ግዛቶቹ ሐውልትን እንዲሰራ መንገድ ለሌሎች ሀገሮች እንደሚያደርጉ ሐውልት እንዲሰራ ሆስፒታሎች፣ ትምህርት ቤቶች፣ አውራ ጎዳናዎች በስፋቸው እንዲሰራ ነው የምንፈልገው። ይሄ ነው የሚያስፈልጋቸው። እንግዲህ የጎሳ ድርጊቶች ዋና ድርቆሻቸው ታሪክን ማዛባት ነው፣ ውሸት መፍጠር ነው፣ የሆነ ያልሆነ መለፍለፍ ነው፣ ህዝብን ከህዝብ ጋር መከፋፈል ነው። ከነዚህ ድርጅቶች አንዱ ህወሓትና ኦነግ ናቸው። ሁለቱም የኢትዮጵያ ታሪክ ቀናቶች ናቸው። የታሪክ ቁርሾ አላቸው። እንግዲህ ህወሓት ንጉሰ ነገስቱን ያልወደደበት ምክንያት ምንድነው? አጼ ዮሐንስ የኛ ንጉስ አሉ፣ ልጃቸው መንገስ ሲገባቸው እሳቸው ነገሱ ነው። ግን ታሪክን ማንበብ አለባቸው። አጼ ዮሐንስ ራስ ናቸው አለ ህግ የነገስታቱን ታሪክ ከተመለከትነና ንጉስ እንዴት ሌላውን ንጉስ መተካት ይገባል ከተባለ አጼ ዮሐንስ የንግስ የመንገስ መብት የላቸውም። በእንግሊዞች ተደግፈው የውጭ ወራሪ ጠርተው ነው የነገሱት። ከነገሱም በኋላ ልጅ ስላልነበራቸው ሁለታችን ልጆች ይጋቡ ብሉና መጨረሻ ላይ ያ ሳይሆንላቸው ሲቀር መግባባቱ የውስጥ መግባባት እርስ በርሳቸው ይግባቡ የነበሩት የተገነዘቡት ምንድር ነው? ምኒልክ እንደምወርሷቸው ነው። ምክንያቱም ምኒልክ የነገስታት ዘር ናቸው። እንግዲህ ሁለተኛም ደግሞ እሳቸው በእስላሞች እጅ በሱዳኖች እጅ ሲሞቱ የኢትዮጵያን መንግስት ለልጃቸው የኢትዮጵያን መንግስት ለመቆጣጠር ምንም ችሎታ አልነበረው። እርስ በርሳቸው ይዋጉ ይፋጭ ነበር፣ ይባሉ ነበር። ስልጣን ማን እንደነበረው አይታወቅም። ግን ህዝቡ ይናው ቆሮ ያንዳንዱ ባላባት ያንዳንዱ ንጉስ ያንዳንዱ መሪ ለአጼ ምኒልክ ምንም ሳይዋጋ ምንም ሳይሉኝ ንጉስነታቸውን ያወቁ ያላወቀ ያው የትግራይ ራስ መንገሻ ምንም ችሎታ የሌለው ያ ሁሉ ጦር በእጁ ያለ ትግሬዎቹን ራሳቸውን አንድ ማድረግ ያልቻለ መሪ ነበር። እንግዲህ ይሄ ነው ቁርሾአቸው። የኦነግ ደግሞ ቁርሾ እኔ እንደምመለከተው ለምን ምኒልክ ኦሮሚያ የምንለውን ሀገር የአውሮፓ ቅኝ ግዛት ካለመሆን አዳኗት ነው። አለበለዚያ ምኒልክን የምጠሉበት ምክንያት የለም። እነሱ የኦነጎች የሚፈልጉት ኦሮሚያ ኦሮሚያ እንግዲህ እነሱ አሁን ኢህአዴግ የፈጠረው አገር ነው። እነሱ ድሮ ኦሮሚያ የሚሉት አካባቢ አልኖረም፣ በታሪክም ታይቶ አይታወቅም፣ ተሰምቶም አይታወቅም። ለምን የአውሮፓውያን ቅኝ ግዛት ከመሆን ዳነ? ምኒልክ ግፍ ሰሩ ባዮች ይመስላሉ፣ በአፋቸው አይሉም፣ ግን የሚሉት እንደዛ። ምኒልክ ግን አሁን ኦሮሚያ አካባቢ ያሉትን ህዝብ ታላቅ ክብር ነው የሰጧቸው። እነሱ ራሳቸው ነጻነት ማግኘት ብቻ ሳይሆን የኢትዮጵያ ነጻነት በደማቸው ያቆዩት ሰዎች ናቸው። እንግዲህ ጥላቻው በዛ ነው። እንግዲህ ህወሓት ኦህዴድን በመጠቀም ይቅርታ አድርግልኝ፣ ህወሓት እና ኦህዴድ እንግዲህ ያው የኢህአዴግ አባል ድርጅቶች ናቸው። ኦህዴድ ደግሞ አቶ መለስ እንዳለው ሲቀርፉት ኦነግ ነው። በዚህ ምክንያት አቶ ዶክተር አብይም ደግሞ የኦህዴድ አባል ናቸው። የኦነግ አላማና መራግብ ባያራምዱም በስራቸው እንደሚያሳይ ይሄን አደረጉ የተባሉትን ነገር አድርጓል ከተባለ እውነት ከሆነ ስራቸው ያንኑ ነው የሚያመለክት ያለው። ለዚህ ነው እኔ ፍትህ ያስፈልጋል፣ እስራቸው ከኢትዮጵያዊነት ጋር እንታረቅ ብሎ እንዳስታረቁን በሙሉ እንዲሁም በዚያ መልክ ከታሪክ ጋራ ከሰሩት ስራ ጋራ መታረቅ አለባ። ዋናው መታረቂያ በምኒልክ ላይ ግፍ ሰርቷል፣ ያንን ግፍ ማስወገድ አለባቸው። የዚያ ግፍ ዋና መስተዋትና ነጸብራቅ የሆኑት የአኖሌ ሐውልት ነው። ያ ሐውልት አንድ ቀንም ሳያድር ሳይውል መፍረስ አለበት። ዶክተር አብይ ያንን ሐውልት ካለማወቅ ታሪክ ካለማወቅ ሰርቶ እንደሆነ ሌላ ጊዜ ይቅርታ እንደምጠይቁ አሁንም ቅንነታቸውን ያሳዩ። በስህተት ተሰራ ነው ይፍረስ ብለው ሳይውሉ ሳያድሩ እንዲፈርስ ያደርጉ። ያኔ ነው እንግዲህ ከኢትዮጵያና ከኢትዮጵያዊነት ጋር መታረቃቸውን የሚያሳዩ። አለበለዚያ በየሄዱበት ይቅርታ፣ ፍቅር፣ እርቅ እያሉ መጮህ ዋጋ የለውም። እንግዲህ እኔ በዛ መልኩ ነው የማያቸው። የኦህዴድ አባል እንደመሆናቸው አሰርተውት ይሆናል። ይሄ በስህተት የተመሰረተ ካለመረዳ የኢትዮጵያን ታሪካን ለመረዳት ይሆናል። አሁን ያን ስህተታቸውን በይቅርታ በመጠየቅ አብነትና ምሳሌ ሆኖ ለሌሎቹ እንዲደርስ ያድርጉ፣ በይፋ ያስታውቁ።
አይ በጣም ጥሩ አገላለጽ ነው ያደረጉት። ይሄ ጉዳይ በጣም ቁልፍና ኢትዮጵያ ውስጥ ብዙ ለግና ያነጋግርም ይችላል ይሄንን ጉዳይ ደግሞ ዶክተር አብይ በቅጡ ይመልሱታል የሚል እምነት አለ ምክንያቱም በጉዳዩ ላይ ተሳትፈውበታል ይሄ የሚካድ ሀቅ ነው የሚካድ አይደለም በመሰረቱ ይሄንን የኤርትራኖች ተንኮልን ከዚህ ጋር እናያይዘው ተሳይ ገብረአብ የሚባል የሻቢያ ሰው ነው ኢትዮጵያ ውስጥ የኖረ ይሄንን አዲስ ታሪክ መጽሐፍ ደርንትን ብሎ ደርሶ ይሄን በልቦለድ እንትን ሲለው ሲያበጣበት ያቆየውና የሚያሳዝን ነው ባንድ ተራ ወንበዴ ሰው በተጻፈ ጽሑፍ ይሄንን ታሪክን የሚያበላሽ የሚያጎድፍ በተለይ አጼ ምኒልክ ላይ ታሪክን ጨክንባቸው ተደረገው ዘመቻ አሳፋሪ ነው እርሱም በትክክል ገልጸውታል በተለይ በጥናታቸውም በኩል ብዙ አስተዋጽኦ ያደረጉ ስለሆነ በዚህ ይሄንን አጼ ምኒልክን ታሪክ የሚመለከት በጠቅላላ ኢትዮጵያን ታሪክ በትክክል አስቀምጦታል ከርሶ ግንዛቤ ቢወስዱ መሪዎቻችን ጥሩ ነው እንላለን አሁን ሰዓታችን በጣም እየቀረበ ነው ሳንት ጥያቄ ላቅርብና መቼም ሰው ጋር ውይይት እንዳደርግ ብዙ ጊዜ አስተጣጥ ይገጥመናል አንድ ስቲወርድ ኤርትራ ጉዳይ ለሶዶት ቅድም አስተውታል ይሄው ጉዳዩ ምንድነው እንደገና መደጋገም እንዳይሆን በኢትዮጵያና በኤርትራ መካከል ያለውን ግንኙነት እነ ዶክተር አብይ ያው ወደ እርቅ ለውጠናል ነው የሚሉት ግን ቀደም ሲል ህዝቡ የኤርትራ ህዝብ ማለት ነው እንግዲህ ከናታ ሀገሩ ከኢትዮጵያ ለመገንጠል ሲወስን ነጻነት ወይ ባርነት በሚለው ቅስቀሳን የተከናወነው ያንን ያከናወነ ትውልድ ዛሬ እንደገና ተመልሶ ከኢትዮጵያ ጋር አብረን እንኖራለን ኢትዮጵያና ኤርትራ ድንበር መስመንትን ድንበር የሚያግድን የለም ይባላልና ይሄን ትል ጉዳይ በህራይ ጉዳይ የኢትዮጵያ ሳይጠየቅና ድምጽ ሳይሰጥበት አሁን በተጀመረው ሁኔታ መከናወን አለበት ብለ ይገምታሉ በተለይ ይሄንን የህዝብን መብትና ነጻነት በሚመለከት ብዙ ጊዜ የምንነሳ ጉዳይ አለ በኢትዮጵያ ህዝብ ጭንቅላት ላይ የሚወስነው የኢትዮጵያ ህዝብ የመረጠው አካል ወይም የኢትዮጵያ ህዝብ የሚወክለው ፓርላማ መሆን አለበትና ዶክተር አብይ ግን ይሄን ሁሉ ዘለው የሚያረጋቸው ነገሮች የውጭ እጅ እንዳለበት ነው የሚያሳየው በዚህ ጉዳይ ዙሪያ ያለው ተናስተያት ቀደም ብሎ ጀምሮታል እስቲ አጠር ባለ ሁኔታ 5 ደቂቃ ሳይበልጥ ቢሰጡንና ወላይ ግን መልስ ብቻላልና አመሰግናለሁ
እሺ እግዚአብሔር ይስጥልኝ ይሄ በጣም አስፈላጊ ጥያቄ ነው እንግዲህ ከአምስት ደቂቃ በላይ ፈጃል እኔ ግን ላጠር ለማለት ልሞክር ዶክተር አብይ ኤርትራና ኢትዮጵያን ማቀራረባቸው በጣም ትልቅ ስራ ነው የሰሩት ግን ብዙ ጉዳትም ፈጽመዋል ዋናው ጉዳት እኔ በፊት እንዳልኩት እሳቸው የኢሃደግ ስራ አስፈጻሚ ጠቅላይ ሚኒስትር ናቸው ወይ የኢትዮጵያ ጠቅላይ ሚኒስትር ናቸው ይሄ ገና አልተፈታ እስካሁን ድረስ ያደርጉት የነበረው ህዝቡን በኢትዮጵያና በኢትዮጵያዊነት በጠማ በከፍተኛ ደረጃ ጥም ባለው በእነዚህ ሁለቱ መፈክሮች አስክረው አፍዘው አደንዝዘው የኢሃደግን ተንኮልና ሴራ ይብግብር ላይ እየዋሉ ይመስለኛል ኤርትራ የባድመን ጉዳይ በተመለከተ አንድ አካባቢ የዩሮፕ ሰው ለምን አለፈ ህዝብ ፈቃድ የሀገሩን ይሰጣሉ በሚል ጥያቄ አንስቷቸው ሰውየው በኔ አስተያየት ያሳዩት ከፍተኛ ትዕቢት ነው የመንደር ወሬ ያመጣችው ይህንን አይነት ጥያቄ ማንሳት የለባችሁም ለጠቅላይ ሚኒስትር እንደመሆነ መጠን የፈለጋነውን ለማድረግ እንችላለን የምላስተሳሰብ ነው ለኔ የሰጡኝ ይሄ የአምባገነኖች አተሳሰብ ከህዝብ ጋር አብረን እንስራ ከተባለ ችግሩ ከተፈጠረበት አካባቢ ነው መጀመሪያ ያለት የአካባቢው ሰዎች መብት አላቸው ኢትዮጵያውያን ናቸው መጀመሪያ መማካከር የሚገባቸው ማንም ባለ ስልጣን ከዚያ ህዝብ በዚህ ምክንያት እሳቸው ይሄን አላደረጉ እነት ነው ህዝቡ አድንቋቸዋል እንዳልኩ ግን ይሄ እኔ ስልጣን ተሰጥቶኛል ልሉ አይችሉም ይሄ ኢህአዴግ ስልጣን ብቻ ነው ያላቸው ህዝቡንም በመርጣቸው መረጥን አሳልፎ በመስጠት በመመለከት ነገር ህዝቡ መረጣችንን ስትምሩ አልመረጣቸው በዛ አጀንዳም አይደለም የተመረጡት በመርጣቸው ማለት ነው የተመረጡት እንዲያስተዳድር ሊሆን ይችላል ግን ህዝቡ ከኤርትራ ጋር እንታረክ ይሄን ላድርግና ልመረጥ ብሎ ህዝቡ አብዛኛው ከመረጣቸው መብት ሊኖራቸው ይችላል አሁን ግን በፍጹም የላቸው ሁለተኛ ደረጃ ኤርትራ እንዳልኩ ኢሳያስን እንዳልኩት ኢሳያስን ጋር መታረቅ ማለት ስንት ወንጀልና ስንት ደም የሀገራችንን ደም ያፈሰሰውን ሰውዬ ይውቅና መስጠት ማለት ብቻ ሳይሆን አመጽን፣ ግፍን፣ ግድያን በእንግሊዝኛ ለጂቲማይዝ ህጋዊነት መስጠት ነው ማለት ነው። የገደለውን ገደላ፣ የጨረስከውን ጨርሰሃል፣ እኛ ከዛ ጋር ምንም አያገባንም፣ አሁን ቁጭ ብለን እንታረቅ። እንደሱ ማለቱ ጥሩ ነው። ፈረንሳዮች እና ጀርመኖች ታርቀዋል። ጀርመኖች እና እንግሊዞች ታርቀዋል። በቀጥ ወደ በሁለተኛ ዓለም ጦርነት ወደ 20 ሚሊዮን ህዝብ የገደሉባቸው ሰዎች ናቸው። በአንደኛ ጦርነት ደግሞ ከዛ የማያንስ የገደሉባቸው ሰዎች ናቸው። እዚህ ግን ትልቅ ልዩነት አለ። ልዩነቱ ምንድን ነው? ኤርትራ ኢህአዴግ በፈጠረው ሴራና ተንኮል ነጻነቷን ያገኘች ሀገር ናት። ኢህአዴግ ስልጣኑን የወሰደው ደግሞ በጦርና በጠመንጃ ኃይል ነው፣ ተመርጦ አይደለም። ይሄ መታወቅ አለበት። የተመረጠውም ኤርትራ ነጻነት ሰጥቶ በማኒፌስቶው መግለጫው የምርጫ መግለጫ ተቀምጧል። አማራ ለማፈናቀል፣ ለመግደል፣ ለማውደም፣ ለመደምሰስ ነው ክልልንም የፈጠረው። ክልልን የፈጠረበት ዋና ምክንያት ምንድን ነው? በእነዛ ክልሎች የሚኖሩት አማሮች፣ ሰፋሪዎች፣ መጤዎች፣ የሙኒሊክ ሰፋሪዎች ተብለው እንዲፈናቀሉ፣ እንዲሰቃዩ፣ እንዲገደሉ ለማድረግ ነው። ግን በግብር ላይ አብዛኛውን ቢያውልም ሁሉንም ሊሆንለት አይቻልም። ምክንያቱም ሌላውም ህዝብ ተነካ፣ የሌላውም መብት ተነካ። አሁን ኤርትራ ደግሞ ነጻነቷን አገኘች። ያገኘችበት ሁናቴ ምንድን ነው? ከላይ ደግሞ ጠላት እንዳይኖርለት ሊጠባበቅ ስል፣ ሁለተኛም ደግሞ የፈጠራት ህወሓትን የፈጠራት ኤርትራ ስለሆነ መካካሻ ነው። አሁን ያ ህጋዊ ባልሆነ መንገድ ነው ነጻነቱን ያገኘው። አሁን ኢህአዴግ ሲወጥ ህጋዊ የሆነ መንግስት ሲመጣ፣ የኢትዮጵያን ህዝብ ጥቅም የሚጠብቅ መንግስት ሲመጣ፣ ያንን እኔ አላውቅም ሊል በቻለ ነበረ። ምክንያቱም የኢትዮጵያ ህዝብ አልተስማማበትም። ግፈኛ፣ አመፀኛ፣ ተንኮለኛ፣ ሰይረኛ መንግስት ነው ያደረገው። አሁን ያንን እድል ህዝባዊ ድጋፍን በማግኘት ካገኘ በኋላ ወደዛ ሄዶ መታረቅ ያንን እድል ለኢትዮጵያ ህዝብ የገፈፈ ይመስለኛል። በሌላ በኩል ደግሞ ወድቆ የነበረውን ሰውዬ ማለት ኢሳያስን ከሞተበት አንስቶ ከፍተኛ እውቅና በዓለም ደረጃ በኤርትራ ብቻ ሳይሆን በኢትዮጵያ ብቻ ሳይሆን በዓለም ደረጃ እንዲያገኝ አድርጎታል። ያ ሁሉ እያደረገ ያለው ለኢትዮጵያ ምንም ሳያተርፍ ነው። በዚህ ምክንያት የከፍተኛ የታሪክ ወንጀል የተፈጸመ ይመስለኛል። ምክንያቱም
ፕሮፌሰር ኃይሌ
እኔ አንድ ልጅ ገምና ይሄ ስራ አስፈጻሚ አልኮ የኢህአዴግ ብቻ አይደለም የአሜሪካም እጅ እንዳለበት መታወቅ ያለበት መሰለኝ። አሜሪካኖች ኤርትራ ጋር እንድታረቅ በከፍተኛ ደረጃ ስለሚፈልጉ፣ በሌላ በኩል ደግሞ ክልል የሚባለውን ስርዓት እነሱ አሜሪካኖች ስለሚፈልጉ ያንን በጦር ኃይል ለማስፈጸም ያልቻሉትን በኢትዮጵያዊነት አፍዞና ድንዞ እንዲያስፈጽሙ እያደረጉ መሰለኝ። እንግዲህ በዛ መልክ ነው ማለት።
በጣም ጥሩ። እግዚአብሔር ይስጥልን ፕሮፌሰር ኃይሌ። ይግበላ ጊዜ እንመለስበታል። ብዙ ጥያቄዎች አሉ። ዛሬ በሰዓትበት ምክንያት በዚህ ላይ ማቆም አለብን። የተፈቀደልን ሰዓት እቹ ደቂቃ ድረስ ነው። እናመሰግናለን። ጤና ይስጥልኝ። ደህና ሁኑ።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ለወደፊቱም ለመነጋገር ያብቃን። በጣም አመሰግናለሁ።